ይህ በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። እንደምን አደራችሁ። ዛሬ ጥር 27 ቀን 2001 ዓመተ ምህረት ነው። ከዚህ ቀጥሎ ዜና አሰማችኋለሁ። ዜናውን የማሰማችሁ መላኩ ዘጋይ ነኝ። ኢፕሶን ኢነርጂ ኃላፊነቱ የተወሰነ የሆነ የካናዳ የነዳጅ ፍለጋ ድርጅት ኢትዮጵያ ውስጥ በጣና ሰሜናዊ ምዕራብ የነዳጅ ድፍድፍ መኖሩን የሚያረጋግጥ መረጃ አለኝ አለ። ድርጅቱ ባደረገው የነዳጅ ፍለጋ የሰሜን ምዕራብ ጣና ስምምነት ከማዕድና የኃይል ምንጭ መስሪያ ቤት ጋርም መፈራረሙን ሲያስታውቅ፣ ዶክተር ቀጸላ ታደሰ የተባሉት የመስሪያ ቤቱ ኃላፊ ግን ስለ ጉዳዩ ከመናገር ተቆጥበዋል። የነዳጅ ፍለጋ ድርጅቱ በበኩሉ 154,871.53 ስኩዌር ኪሎ ሜትር የሚሸፍን ቦታ ማሰሱንና ከዚህ ውስጥ 27,500 ስኩዌር ኪሎ ሜትር የሚሸፍነው በቦታ ላይ የነዳጅ መኖሩን ማረጋገጡን አስታውቋል። ኢፕሶን በአሜሪካ፣ በካናዳና በየመን የነዳጅ ፍለጋ ተግባር የሚያከናውን ድርጅት ሲሆን ስራ አስኪያጁ ኢትዮጵያ ውስጥ ለተገኘው የነዳጅ መኖር ምርመራ የድፍድፍ ተቀዳሚ ምርመራ መሆኑን ካስታወቁ በኋላ ዝርዝሩ ሁኔታውን ደግሞ ወደፊት የተከታተሉ ለሕዝብ እንደሚያሳውቁ ተናግረዋል። ሰማና ታጣቂዎች አደራጅተዋል በተባሉ ሰዎች ላይ እስራት መካሄዱን ኢትዮጵያ ውስጥ የሚገኝ ዜና ምንጭ አረጋገጠ። በእስልምና ሃይማኖት ስም በመደራጀት የተለያዩ የሽብር ተግባራትን ለማከናወን ዝግጅት ሲያደርጉ ነበር የተባሉ 18 ተጠርጣሪዎችን ፖሊስ በቁጥጥር ስር ማዋሉንም ከስፍራው የደረሰን ዜና ያስታውቃል። በሌላ ዜና ደግሞ የትግራይ ህዝብ ዴሞክራሲያዊ ንቅናቄ የተባለ አዲስ ታጣቂ ቡድን ትግራይ ውስጥ በ23ኛው ክፍለ ጦር በሆነው የወያኔ ሰራዊት ላይ በወሰደው ድንገተኛ አደጋ 140 መግደሉን አስታውቋል። ዝርዝሩን ከዌብሳይቱ እንስማ።
ትግራይ መሽጎ በነበረው የወያኔ ሰራዊት ላይ በወሰደው ድንገተኛ የማጥቃት እርምጃ ከ294 በላይ የወያኔ ወታደሮችን ከስራ ውጭ ማድረጉን የትህዴን ወታደራዊ ኮሚቴ ገለጸ። ዝርዝር ዘገባ አለን፣ መዋል ገብረ እግዚአብሔር እንደሚከተለው ያቀርበዋል።
የትግራይ ህዝብ ዴሞክራሲያዊ ንቅናቄ ታጋዮች ጥር 5 2001 ዓ ም ንጋት ላይ በምዕራብ ትግራይ በቃፍታ ሑመል ወረዳ በአዲገሹና አካባቢውን ለመጠበቅ በብርሳሳና በሳር ባዶብ መሽጎ በነበረው የወያኔ 23ኛ ክፍለ ጦር 3ኛ ሬጅመንት 3ኛ ሻለቃ የ3ኛ ሻምበል ሰራዊትና የአንድ የመቶ መሐንዲስ ክፍል ሰራዊት ላይ በወሰደው ድንገተኛ የማጥቃት እርምጃ ከ294 በላይ ወታደሮችን ከስራ ውጭ ማድረጉን የትህዴን ወታደራዊ ኮሚቴ ገልጿል። የትግራይ ህዝብ ዴሞክራሲያዊ ንቅናቄ ታጋዮች በዚህ የማጥቃት እርምጃ የመቶ አለቃ ኃይላይ ገብርዬና የአምሳ አለቃ አበብ አለማየሁ የሚገኙባቸው 140 ወታደሮችን ገድሎ 143 ሲያቆስል 50 አለቃ ወንድሙ ማሞ የሚገኝባቸው 2 ወታደሮችን ማርኳል። ትግራይ ህዝብ ዴሞክራሲያዊ ንቅናቄ ከዚህ ሌላም አካባቢው ሙሉ በሙሉ በመቆጣጠር 79 ክላሽንኮቭ፣ 9 መትረየስ፣ 2 ላውንቸር፣ 1 ፒአርሲ 77 የመገናኛ ሬዲዮ፣ 5 ስናይፐር፣ ሌሎች ወታደራዊ ትጥቆች እንዲሁም በርካታ የእጅ ቦምቦች፣ ብዛት ያላቸው ጥይቶችንና የተለያዩ ወታደራዊ ሰነዶችን መማረኩን አስታውቋል። ይበ እንዲህ እንዳለም የትግራይ ህዝብ ዴሞክራሲያዊ ንቅናቄ ታጋዮች የወያኔ ሰራዊት ይገለገልባቸው የነበሩ 4 ዶሽካን ጨምሮ የስንቅና ትጥቅ ግምጃ ቤቶችን እንዲሁም የሰራዊቱን መኖሪያ ቤቶችን ሙሉ በሙሉ አጋይቷል። ህዝብ ዲሞክራሲያዊ ንቅናቄ ሰራዊት ከወታደራዊ ጥቃቱ ጎን ለጎን የንቅናቄውን ዓላማና ፕሮግራም የሚገልጹ ብስራት የተሰኘ መጽሔት በትህዴን የባህል ቡድን የተዘጋጁ የትግል ጣመ ዜማዎች የያዙ ካሴቶችና በራሪ ጽሁፎችን ለአካባቢው ህዝብ አሰራጅቷል። የወያኔ ሰራዊት በትግራይ ህዝብ ዲሞክራሲያዊ ንቅናቄ ታጋዮች አስደንጋጭ ጥቃት በተሰነዘረበት ጊዜ ሰራዊትን አሰባስቦ ለማጥቃት እንኳን ቢሞክርም አሳፋሪ ሽንፈት ተከናንቦ እንደተመለሰና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ታጋዮች አካባቢውን ለ27 ቀናቶች እንደተቆጣጠሩት የትግራይ ህዝብ ዲሞክራሲያዊ ንቅናቄ ወታደራዊ ኮሚቴ አክሎ ገልጿል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ታጋዮች በቅርቡ በትግራይ ምዕራባዊ ዞን ኢሮብ ወረዳ አይጋ በተባለ ቦታ በመሸገው የ11ኛ ክፍለ ጦር 3ኛ ሬጅመንት 4ኛ ሻምበል የወያኔ ሰራዊት ላይ በወሰደው የማጥቃት እርምጃ ከ113 በላይ የወያኔ ወታደሮችን ከጥቅም ውጭ ማድረጉን የንቅናቄው ወታደራዊ ኮሚቴ ማስታወቁም ይታወሳል።
ስሜ ወታደር ሙላቱ ቶላ ይባላለሁ። ኦሮሚያ ክልል አራት ኦሮሚያ ክልል ማለት ነው። ምስራቅ ወለጋ ዞን ዋዩ ቱቃ ወረዳ ቡቴ ቀበሌ ጣጦ የሚባል ቦታ አለ።
አልማጭቻችን ወደሚቀጥለው ዜና መራለሁ። የኢትዮጵያ ህዝባዊ ፓርቲ ኢሃፓ በወያኔ እስር ቤት በፖለቲካ እምነታቸው የተነሳ በመንገላታት ላይ ናቸው ያላቸውን 13 ከፍተኛ የአመራር አባላቱን ዝርዝር ይፋ አደረገ። በዚሁም መሰረት አንደኛ ጸጋዬ ገብረ መድህን በበረሃ ስሙ ደብተራው የከፍተኛ አመራር ኮሚቴ አባል ከ1983 ዓ.ም ጀምሮ በወያኔ ተይዞ መድራሻው ያልታወቀ፣ ሁለተኛ ይስሐቅ ደብረ ጽዮን የበረሃ ስሙ አበበ የከፍተኛ አመራር ኮሚቴ የነበረ በ1983 ዓ.ም መዳረሻው ያልታወቀ፣ ሶስት በለጠ አመሃ የበረሃ ስሙ ገብረ ኢየሱስ የከፍተኛ አመራር አባል የነበረ ከ1983 ዓ.ም ጀምሮ በወያኔ ተይዞ መዳረሻው ያልታወቀ፣ አራት ስጦታ ሁሴን የበረሃ ስሙ ታደለ የከፍተኛ አመራር ኮሚቴ የነበረ ከ1983 ዓ.ም ጀምሮ በወያኔ ተይዞ መዳረሻው ያልታወቀ፣ አራት ሀጎስ በዛብህ የበረሃ ስሙ በርሄ የሰራዊት አመራር ኮሚቴ አባል የነበረ ከ1983 ዓ.ም ጀምሮ በወያኔ ተይዞ መዳረሻው ያልታወቀ፣ ስድስት ተህላይ ገብረስላሴ የበረሃ ስሙ አሉላ የሰራዊቱ የቀጠና አመራር አባልና የብዙሃን ድርጅት ኮሚቴ አባል የነበረ ከ1983 ዓ.ም ጀምሮ በወያኔ ተይዞ የተሰወረ፣ ሰባት ደሳለኝ አምሳሉ የበረሃ ስሙ አበራ የሰራዊቱ የቀጠና አመራር አባልና የብዙሃን ድርጅት ኮሚቴ አባል 1983 ዓ.ም ጀምሮ በወያኔ ተይዞ የተሰወረ፣ ስምንት አበራሽ በርታ የበረሃ ስሙ ማዓዛ የሰራዊቱ የፖለቲካና የፕሮፓጋንዳ ክፍል ኮሚቴ አባል የነበረች ከ1985 ዓ.ም ጀምሮ አዲስ አበባ ከተማ ተይዛ የተሰወረች፣ ተስፋዬ ከበደ የበረሃ ስሙ አቡሃይ ሐኪም የነበረ ከ1983 ዓ.ም ጀምሮ በወያኔ ተይዞ ከተፈታ በኋላ ተመልሶ በ1985 ዓ.ም በዚሁ በአዲስ አበባ ተይዞ የተሰወረ፣ 10 ለማ ኃይሉ በ1983 ዓ.ም በሜዳ ተይዞ ከተፈታ በኋላ ተመልሶ በ1985 ዓ.ም አዲስ አበባ ተይዞ የተሰወረ፣ 11 ወንዱ ሲራክ 12 ወንዱ ሲራክ የአመራር ደረጃው አልተገለጸም፣ 12 አበባይ ነው ሁሉ 1983 ዓ.ም ጀምሮ በጎጃም ተይዞ የተሰወረ፣ 13 ቱሉ በ1983 ዓ.ም ከሱዳን ተይዞ ባህር ዳር ታስሮ ከቆየ በኋላ የት እንዳደረሱት ያልታወቀ፣ ሌሎችም በርካታ ሄፓ አባላት ይገኛሉ ሲል ይኸው መግለጫ ያመለክታል። እነዚህ ስማቸው ከዚህ በላይ የተዘረዘረውና ሌሎች ስማቸው ያልተገለጸ በርካታ ሄፓ አባላት ንስያ አብርሃና ገብሩ አስራት በወያኔ ማዕከላዊ ኮሚቴ አባል ስየ ደግሞ የጦሩ ዋና አዛዥ ሆነው በሚያገለግሉበት ወቅት ይዘው ያሰሯቸው ጓዶቻችን ናቸው። ለዚህም ነው ዛሬ እነስዬ ስለ ሰላምና እርቅ ለማውራትና ለመመስከር ድፍረትም አላገኙ። ለእርቅ እንድንበቃ ከተመኙ ቢያንስ እነዚህን ጓዶቻችን መዳረሻ ሊያሳውቁን እና ማሳወቅም ግዴታቸው የሚሆነው። በወያኔ እየታደኑ ደብዛቸው የጠፋ ጓዶቻችን በሙሉ ከአመራር እስከ ተራ አባላት የነበሩት ሁሉ ያካተተ ነው ይላል ይኸው መግለጫ። በዚሁ በያዝነው ሳምንት በአዲሱ ኢትዮጵያ የትብብር ንቅናቄ ኢትዮጵያ ውስጥ በፖለቲካ እምነታቸው ምክንያት የታሰሩና ደብዛቸው የጠፉ ወገኖች በስም ዝርዝር በማሰባሰብ ላይ ሲሆን፣ ማንኛውም የዚሁ ሬዲዮ አድማጭ እስካሁን ታስረው የሚገኙና በህዝብ ዘንድ ያልታወቁ የሰብአዊ መብት ተሟጋቾች ዝርዝራቸው ያላካተቷቸው ወገኖችን በማሰባሰብ ላይ ይገኛል። ስለሆነም የሁሉንም ትብብር በመጠየቅ ላይ ስለሆነ ይህ በሁሉም በወያኔ በኤርትራ ወይንም ነጻናው ጣለን በሚሉ ድርጅቶች ያሉትን ሁሉ ያካተተ ስለሆነ በዚህ ረገድ አቶ ኦባንግ ሜቶን በማነጋገር ዝርዝራቸውን ለመስጠት እንደምትችሉ ተጨማሪ ለማወቅ ተችሏል። ወያኔ የፍርድ ቤት ስርዓቱን ሙሉ በሙሉ መጣሱን ባለፈው ሳምንት በሰየማቸው ዳኞች አማካኝነት አረጋገጠ። የወያኔው ሸንጎ ከንጉሰ ነገስት መለስ ዜናዊ የቀረበለትን የጠቅላይ ፍርድ ቤትና የከፍተኛ ፍርድ ቤት ፕሬዝዳንት ሹመት ሲያጸድቅ ዳኞች ህዝቡንና ህገ ስርዓቱን እንዲያከብሩ ሳይሆን የስርዓቱ ታማኝ እንዲሆኑ መደረጉንም ሳያፍሩ በግልጽ ተናግረዋል። በዚሁም የጠቅላይ ፍርድ ቤቱ የከፍተኛና የከፍተኛ ፍርድ ቤቶች ሹመት ሲሰጥ ለመጀመሪያ ደረጃ ፍርድ ቤቶችም እንደዚሁ 26 ተሾመውላቸው አለኝ። የዳኝነት ሹመት የተሰጣቸው አብዛኞቹ የህግ ባለሙያዎች ናቸው ይባል እንጂ ብዙዎቹ ከሲቪል ኢንጂነሪንግ ተመርቀው ይወጡ የወያኔ ካድሬዎች ናቸው ነው የሚለው የተቃራኒ ወገን የተሰጠው መግለጫ። በዚሁ መሰረት ይላል አቶ ታከለ ታገሰ የተባሉ የህብረት ተወካይ ስለዚህ ሹመት ሲናገሩ የዳኞቹ ሹመት የተሰጣቸው አብዛኞቹ የህግ ባለሙያዎች ከሲቪል ሰርቪስ ኮሌጅ የተመረቁ መሆናቸውን ከገለጹ በኋላ ሲቪል ሰርቪስ ኮሌጅ የኢህአዴግ ካድሬዎች ማሰልጠኛ መሆኑ ማንንም የሚክደው አይደለም። ስለዚህ እነዚህ በኢህአዴግ የተሾሙትም ዳኞች ከዛው ሰልጥነው የኢህአዴግን መርሃ ግብር የሚያራምዱ ናቸው ብለዋቸዋል። በመቀጠልም የሹመት አሰጣጥ ህዝቡን ይዳኛሉ ያገለግላሉ ከሚል ይልቅ መንግስት ለኔ ይጠቅሙኛል ከሚል እምነት የሹማቸው እንደሚመስል አሰራሩም ወደፊት ዳኛ ለመሆን የሚፈልግ ሰው በሙሉ ሲቪል ሰርቪስ እየሄደ ሰርቲፊኬት ማግኘት የሚያስፈልገው ጉዳይ እየሆነ መጥቷል ይላሉ። የኦሮሞ ፌደራላዊ ዲሞክራሲያዊ ንቅናቄ ሊቀመንበር ዶክተር ባልቻ ደሜክሳ በበኩላቸው ከሲቪል ሰርቪስ ኮሌጅ የሚመሩ በሙሉ የኢህአዴግ ሰዎች መሆናቸው ምንም ጥርጥር የለውም። ዳኞቹ ደግሞ ሲሾሙ ከኢህአዴጎች ጎን መቆማቸውን ይሄው የሚያሳይ ነው። በአጠቃላይ የዳኞቹ የስርዓት የሹመት አሰጣጥ በሙሉ የዳኝነት ስርዓቱን የተከተለ ሳይሆን በአጠቃላይ ለስርዓቱ ታማኝነታቸውን የሚያመለክት ነው ሲሉ አቆስምነውታል። አቶ ኃይለ ማርያም ደሳለኝ የወያኔ ወኪል በበኩላቸው በሰጡት ምላሽ ዋና ጉዳይ ይላሉ የተሾሙት ዳኞች የየትኛው ፖለቲካ ድርጅት አባል ናቸው የሚለው ሳይሆን የሚሾሙበት ዳኝነት ዳኝነቱን ለመቀበልና ለህገ መንግስቱ ታማኝ መሆናቸውን ማረጋገጥ ነው ይላሉ። የፖለቲካ አቋማቸው ማንም ይሁን ማንም ለኛ ጉዳያችን አይደለም ነው የሚሉት። ይሄ ማለት እንግዲህ ይላሉ የብሔረሰብ የብሔረተሰብ ወይም የሃይማኖት ልዩነት ሳያደርጉ በፍትህ መንገድ ይዳኛሉ ብለን እንገምታለን። ፖለቲካቸው ግን የግላቸው ነው ባይናቸው። የወያኔ ታማኝ የነበረው ጋዜጠኛ ተሾመ ንቁ በአስፈራራ ደርሶብኛል በሚል መሰደዱንም ሰሞኑን የደረሰን ዜና ያመለክታል። ተሾመ ከሪፖርተር ጋዜጠኝነት ወጥቶ ነው የተሰደደው። ለዋናው የመሰደዱ ምክንያት ቀደም ሲል በዳሽን ቢራ ፋብሪካ ማኔጅመንትና በሰራተኞች መካከል በተነሳው አለመግባባት ከዘገበው ጋር የተያያዘ እንደሆነም ይነገራል። የኢትዮጵያ ብር ምንዛሬ በከፍተኛ ደረጃ እየዘቀጠ በመሄድ ላይ ነው። በያዝነው ሳምንት 5% ወርዷል። በመሆኑም የአንድ የአሜሪካ ዶላር 10 ብር ከ46 ሳንቲም በዛሬው ዕለት ሲቸበቸብ ውሏል። በብሔራዊ ባንክ ልውውጥ ተደርጓል። ለበርካታ ዓመታት 1 ዶላር 9 ብር ባሉት ቁጥሮች ውስጥ ነበር ሲንከባለል የቆየው። በነሐሴ ወር 9 ብር ከ67 የነበረው ዛሬ 10 ብር ከ57 አሻቅቧል። ማለትም በስድስት ወራት ውስጥ 90 ሳንቲም ቀንሷል ማለት ነው። የዩያሜን መንግስት በውጭ ምንዛሬ እጦት ተቀፍድዶ የተያዘ ሲሆን ቀደም ሲል ህዝቡ በነጻ ገበያ የነበረውን የውጭ ምንዛሬ በመገደብ ማንኛውም የውጭ ገንዘብ በባንኮች አማካኝነት እንዲሆን አዲስ ህግ ደንግጎ የበርካታ ነጋዴዎችን ገንዘብ መዝረፉም የሚታወስ ነው። በመጨረሻም ስፖርት። ትናንት ቅዳሜ በአዲስ አበባ ከተማ ዙሪያ በሱሉልታ ከተማ በተደረገ የማጣሪያ የርቀት ሩጫ አዲስ ኢትዮጵያውያን ውጤት እያስመዘገቡ ነው። በዚሁ መሰረት በ12 ኪሎ ሜትር የወንዶች ፈይሳ ሲሊሊ ሌሊሳ ፈይሳ ሌሊሳ ከመከላከያ፣ ሀብታሙ ፈቃዱ ከመከላከያ፣ አሊ አብዱ ከመከላከያ አሸንፈዋል። በስምንት ኪሎ ሜትር በሴቶች አማን ሰይድ ከኦሮሚያ እስር ቤት፣ ሰይድ ካድር ከቤተል ትምህርት ቤት፣ ትግስት ክፍሌ ከኦሮሚያ እስር ቤት እንዲሁ አሸንፋለች። ከዚሁ ጋር በተያያዘ በስምንት ኪሎ ሜትር የወጣት ወንዶች ደግሞ ሁነኛው መስፍን ከኢትዮጵያ ባንክ፣ ብዙ ወርቁ ከቤተል ትምህርት ቤት፣ አታላይ ይርሳው ከመከላከያ ተከታትለው ሲገቡ፣ ስድስት ኪሎ ሜትር የወጣት ሴቶች ውድድር ላይ ደግሞ አበቡ ገላን እስር ቤት ፖሊስ፣ ትግስት ማሙዬ ከመከላከያ፣ ሀሊማ ሐሰን ከእስር ቤት ፖሊስ አሸናፊ ሆነዋል። አድማጮቻችን፣ ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። ከአንድ ሙዚቃ በኋላ የተወሰኑ ማስታወቂያዎች አሉኝ። ወደ እሱ ቅድሚያ ወስዳችኋለሁ። ወረትና ንፋስ አድማጮቻችን፣ አንድ ሁለት ማስታወቂያዎች አሉኝ። የመጀመሪያው ማስታወቂያ በመጪው ፌብራሪ 1 የሻማ መብራት ምሽት ይኖራል። በፖለቲካ እምነታቸው ለታሰሩ ኢትዮጵያውያን ወንድሞቻችን፣ እህቶቻችን፣ በአጠቃላይ ወገኖቻችን እንዲፈቱ የሚጠይቅ የሻማ መብራት ምሽት በሚቀጥለው እሁድ ማለትም ፌብራሪ 1 2009 በሮብሰን ስኩዌር ይደረጋል። ሁሉም ተገኝቶ ተሳታፊ እንዲሆን የቫንኮቨር የአንድነት የዲሞክራሲና የፍትህ ፓርቲ የድጋፍ ኮሚቴ ጥሪ ሲያቀርብ፣ ሁሉም ወገኖቻችን ወይዘሮት ብርቱካን ሚደቅሳና ቴዲ አፍሮን ጨምሮ በቀዳሚነት የሚጠቀሱ ሲሆን፣ ኢትዮጵያ ውስጥ የፖለቲካ እስረኞች እንዲፈቱ ዘመቻው በመላ ዓለም እየተቀጣጠለ ሲሆን፣ እኛም የዚሁ አካል በመሆናችን የታሰሩ ወገኖቻችን እንዲፈቱ ትብብር ተጠይቋል። ይኸው ትብብር ሁሉም ኢትዮጵያዊነት፣ ሁሉም የሰብአዊ መብት ተሟጋች፣ ለሰብአዊ መብት እንቆማለን የሚል ተገኝቶ ተሳታፊ እንዲሆን ጥሪ ተላልፎላቸዋል። በድጋሚ ይህንን ማስታወቂያ እንደገና ለዋለው፣ በፖለቲካ እምነታቸው ለታሰሩ ኢትዮጵያውያን እንዲፈቱ የሚጠይቅ የሻማ መብራት ምሽት በሚቀጥለው እሁድ ማለትም ፌብራሪ 1 2009 በሮብሰን ስኩዌር ይደረጋል። ሁላችሁም ተገኝታችሁ ተሳታፊ እንድትሆኑ ጥሪ ቀርቧል። በሌላ በኩል ደግሞ ፌብራሪ 8 09 ከሰዓት በኋላ ከ4 እስከ 8 ፒኤም ድረስ ኮመርሻል ኤንድ ግራንት በሚገኘው የሙዚያክ መሰብሰቢያ አዳራሽ የቡና ዝግጅት ይደረጋል። በዚህ የቡና ሴርሞኒ ላይ የገንዘብ ማሰባሰብ ይኖራል። ገቢው በቅርቡ በወያኔ መንግስት እስር ቤት ዕድሜ ልክ ለተፈረደባት ለወይዘሪት ብርቱካን ሚደቅሳ አንድነት ለፍትህና ዲሞክራሲ ሊቀመንበር ቤተሰብ መርጃ እንዲውል የታሰበ ነው። ስለዚህ ዝግጅት በበለጠ ለመረዳት ወይዘሪት ምህረት ገብርኤል 7788472121 በመደወል መጠየቅ ትችላላችሁ። ስልክ ቁጥሩ እንደገና ደግመዋለሁ 7788472121 ምህረት ገብርኤል። እንደዚሁም ደግሞ የሰዓቱን በድጋሚ እገልጽላችኋለሁና ቀኑን ፌብራሪ 8 ከሰዓት በኋላ ከ4 ፒኤም እስከ 8 ፒኤም ሙዚያክ መሰብሰቢያ አዳራሽ። ሌላኛው ቀደም ሲል ያስተላለፍኩት ፌብራሪ 1 2009 በሮብሰን ስኩዌር የሚደረገው የሻማ መብራት ምሽት ለበለጠ መረጃ ለምትፈልጉ እንደዚሁ የስልክ አቬላቢሊቲውን በሚከተለው ይዤ ቀርባለሁ። እንደዚሁም ይሄንኑ የሚያስተባብሩ ወገኖች አሉ። እነሱንም በመድረክ ላይ ያቸው ለመቅረብ ሞክራለሁ። አሁን ደውሎ ጠይቀው ነበር፣ ነገር ግን ፕሮግራም የቀደም ሲል የተያዘ ስለሆነ በሚቀጥለው የነሱን አጠቃላይ ዝርዝር ደግሞ ይዤ ለመቅረብ ሞክራለሁ። በአጋጣሚ ግን የሚቀጥለው ቀኑ የሚውልበትም ጭምር ነው። ስለዚህ ከሰዓት በኋላ ስለሆነ ሬዲዮ ጣቢያ የጠዋት ነው። ካስፈለገ ብዙዎቹ በርከት ብለው የሚያስፈልገውን ሀሳብ በሰፊው እንዲሰጡ ለማድረግ ሞክራለሁ። አሁን ወደ አንድ ሙዚቃ ልሰዳችሁ። አድማጮቻችን ይሄም ተከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ ዝግጅቱን በመከተል አሁን አንድ ከኢትዮጵያ ድንበር የሱዳንና ኢትዮጵያ ድንበር በሚመለከት የተቋቋመ ኮሚቴ የሰጠው መግለጫ አለ። እሱን አቀርብላችኋለሁ። ከኢትዮጵያ ድንበር ጉዳይ ኮሚቴ የተሰጠ መግለጫ ጥር 14 ቀን 2001 ዓመተ ምህረት ወያኔ ኢህአዴግ በሰሜን ምዕራብ በምዕራብና በደቡብ ምዕራብ ኢትዮጵያ ከ1600 ኪሎ ሜትር በላይ ርዝበትና ከ30 እስከ 60 ኪሎ ሜትር የጎን ስፋት ያለውን ውሃ ገብ መሬት ለሱዳን ለመቸርቸር ያደርግ የነበረው ከፍተኛ ስውር ደባ ከነሐሴ 1999 ዓ ም ጀምሮ በተጨባጭ ማስረጃዎች የድንበር ጉዳይ ኮሚቴ ሲያጋለጥ መቆየቱ የሚታወስ ነው። በቅርቡ ተጨባጭ ማስረጃዎች ጥንካሬ ምክንያት የኢትዮጵያ ተቃዋሚ ፖለቲካ ድርጅቶች፣ የሃይማኖት የሰብአዊ ተቋማት ቁጣ የተመላበት ተቃውሟቸውን በማሰማታቸው የሚታወስ ሲሆን ከዚህም አልፎ በራሱ በወያኔ ፓርላማ ውስጥ ካሉ አባላት መካከል ጥቂት አባላት የሀገራቸው እድል በልጦባቸው ተቃውሞ በማሰማታቸው የሰብአዊ መብት ግፈትና መንገላታት እንደደረሰባቸው የሚታወቅ ነው። ተሰጠ በተባለው መሬት የሚኖረው የአካባቢው ህዝብ ከፍተኛ መፈናቀል፣ ግድያና የሀብት መቃጠል ከደረሰበት በኋላ በቁጣ ተነሳስቶ ክረምቱን ተንተርሶ በወሰዳቸው ቆራጥ የሀገር ድንበር የማስከበር ምርጫዎች የሱዳን ጦር የኢትዮጵያ መሬት ለቆ እንዲወጣና ወደ ሀገሩ ተሻግሮ እንዲከርም አድርጎት ነበረ። አሁን ግን ክረምቱ አልፎ በአካባቢው መሬት ለእግረኛ ጦር አመች ስለሆነና የኢትዮጵያ ህዝብ ስለተዘናጋ ስለመሰለው ወያኔ መሬቱን ለማስረከብ ከፍተኛ ቅድመ ዝግጅት በማድረግ ላይ መሆኑን የሚከተሉት ሁኔታዎች ጠቋሚ ሆነው አግኝተናቸዋል። አንደኛ፣ ወያኔ ኢህአዴግ በብዙ መቶ የሚቆጠሩ ካድሮችን በድንበሩ አካባቢ ባሉ መንደሮችና የእርሻ ጣቢያዎች በማሰማራት የአካባቢው ህዝብ ስምምነቱ ትክክል ነው በሚል ወረቀት ላይ እንዲፈርም እያንዳንዱን ግለሰብ በማስገደድ ላይ ይገኛሉ። ይህም ጉዳዩን ለፓርላማ አቅርቦ በማጽደቅ ስምምነቱ ህጋዊነት ለማሰጠት የሚደረግ ዝግጅትም ይመስላል። ሁለተኛ፣ የወያኔ ኢህአዴግ ካድሬዎች ህዝቡን በግዴታ ለማስፈረም ከሚያደርጉት ዘመቻ በተጨማሪ ማንኛውም ኢትዮጵያዊ ገበሬ ለሱዳን በተሰጠው ውሃ ገብ መሬት በሚቀጥለው የአዝመራ ዘመን እንዳያርስ፣ ከብቶቹን እንዳያሰማራና በሽንፍና በጓንግ ወንዞች ውሃ እንዳያጠጣ በጽሁፍና በቃል በከፍተኛ ደረጃ በማስጠንቀቅ ላይ ይገኛሉ። ሶስተኛ፣ በጥር 18/2009 አፍሪኮ ዱ ላኮ አፍሪካ ኦንላይን በተባለ በዋናነት በፈረንሳይ ቋንቋ የሚታተም ድረ ገጽ ጋዜጣ ኢትዮጵያን ሄራልድ የተባለ የእንግሊዝኛ ቋንቋ የሚታተም ዕለታዊ መንግስት ጋዜጣ በመጥቀስ በቀጥታ የሚከተለውን አስፍሯል። ጥቅሱን እንዳለ አነበዋለሁ። በሁለቱ ሀገሮች መካከል አልፈው የሚነሱ አንዳንድ አለመግባባቶች የሁለቱን ሀገሮች የረጅም ዘመን ወዳጅነት አላሻከረውም። በሱዳንና በኢትዮጵያ ድንበሮች የሚነሱ ችግሮችና የድንበሩ አካባቢ የሚከሰቱ ጦርነቶች የውሃና ከብት ማገጃ ቦታ ፈላጊ ዘላኖች የሚፈጥሩት ችግር ነው። አሁን ግን ስምምነት ላይ ተደርሷል ይላል። ከዚያም ኢትዮጵያን ሄራልድ ቃል በቃል የወያኔ ጠቅላይ ሚኒስትር መለስ ዜናዊን በመጥቀስ ያቀረበውን እንደሚከተለው አስቀምጦታል። እጠቅሳለሁ። ስምምነት ደርሰናል ስንል የሱዳን ህዝብ እርሻውን እንዲያርስ ጉየን በከለለው መስመር መሰረት መስማማታችን ነው። ሰረዝ ተጨምሮበታል። ጉየን በከለለው መስመር የሚለው አቶ መለስ ስምምነት ደርሰናል ሲል ህዝብ በመጨፍጨፍ ምርጫ በመስረቅና የሀገርን ካዝና በማራቆት የታወቀውን ራሱ የሚመራው ጸረ ኢትዮጵያና ሀገር ከሃዲ የወያኔ ቡድን ነው። ጉየን በከለለው መስመር ሲል ደግሞ አጼ ቴዎድሮስ ተወልደው ያደጉበትና በጉልምስናና በንጉሳዊ ዘመናቸው ኢትዮጵያዊነቱን አስከብረውለት የኖረውን መሬት አጼ ዮሐንስ አንገታቸው የሰውለትና በአጥንታቸው ያጠሩትን የድንበር ቦታ የሚጨምርና እንግሊዞች ሱዳን በቅኝ ግዛትነት በሚገዙት ወቅት ለጥጥ ማብቃያ የሚሆን ውሃ ገብ መሬት ከኢትዮጵያ ቆርሰው ለመውሰድ ያደረጉት የድንበር መስመር ከለላ ሴራ ነው። ይህንን የእንግሊዝ ሴራ ደግሞ የአጼ ምኒልክና የአጼ ኃይለሥላሴ መንግስታት ውድቅ ከማድረጋቸውም በላይ የደርግ መንግስት አንጋፋ ኢትዮጵያውያን ምሁራንን በማሰባሰብ ድንበሩን በተመለከተ ባካሄደው ሰፊ ታሪካዊ ጥናት ለአንዴና ለመጨረሻ ጊዜ ሞቶ የተቀበረ ጉዳይ ነው ብሎ ፋይሉን የዘጋም ነበረ። አቶ መለስ ልክ በኤርትራ ድንበር ክልል አጉዳይ እንዳደረገው ሁሉ ሱዳንን በተመለከተ ደግሞ የሞተና የበሰበሰ ውል ከመዝገብ ቤት አውጥቶ ኢትዮጵያን የሚጎዳበት መንገድ አገኝ ብሎ ከሱዳን ጋር የመነጋገር ላይ ነው። በእውነት አነጋገር ከተባለና የድንበር ክልል በእውነት እንነጋገር ከተባለና የድንበር ክልል አጉዳይ ከተነሳ ኢትዮጵያ ሰፋ ያለ መሬት አሁን ሱዳን ተብሎ በሚጠራው ሀገር ውስጥ እንደተወሰደባት ታሪካዊ መረጃዎች ማቅረብ ይቻላል። ሁኖም ግን በኢትዮጵያ የስልጣን ቁንጮ ላይ 18 ዓመት የተቀመጠው የወያኔ ገዥ ቡድን አይኑ አበይት ተልእኮ አድርጎ የያዘው ሀገርን መቆራረስና ኢትዮጵያዊነትን ማጥፋት ስለሆነ ሀገርን በዚሁ ጸረ ኢትዮጵያ ቡድን ለማዳን ኃላፊነቱ በእያንዳንዱ ሀገር ወዳድ ኢትዮጵያ ጀርባ ላይ ወድቋል። ስለዚህ ይህንን የድንበር ጉዳይ በኢትዮጵያን ሄራልድ መውጣቱን ብሎም በዓለም አቀፋዊ ጋዜጣ እንዲወጣ መደረጉ የክህደት ስምምነት ዓለም አቀፋዊ እውቅና እንዲያገኝ ወያኔ ከሚያደርገው የሴራ እርምጃ አንዱ ነው። ውድ ወገኖቻችን፣ የሀገራችን ዳር ድንበር ለመሬት ተቆርሶ መሰጠቱን የተቆጩ በድንበሩ አካባቢ ያሉ ወገኖቻችን የሀገራቸውን ሉዓላዊነትና የግዛት አንድነት ለማስከበር በአንድ በኩል ወያኔን በሌላ በኩል የሱዳንን እየታገሉ ባሉበት ወቅት አቤቱታቸውን ለመላ ኢትዮጵያ ሕዝብና ለዓለም ሕብረተሰብ እንድናሰማላቸው የእያንዳንዳችን ህሊና ይማጸናሉ። የኢትዮጵያ ድንበር ጉዳይ ኮሚቴ ሁኔታዎችን እየተከታተለ የሚደረጉትን የክህደት ድርጊቶች ማጋለጡን ወደፊትም ይቀጥላል። ኢትዮጵያ ሉዓላዊነት በሀቀኛ ልጆቿ ይከበራል። ኢትዮጵያ ለዘላለም ትኑር። የኢትዮጵያ ድንበር ኮሚቴ። አድማጮቻችን፣ ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው።
You should be able to do this all for sure.
ሀብታሙ ሽፈራው መቼ በሴት ብቻ ያለ የተጫወተው
ማኪና ማኪና በማቆ ላድርስሽ ላድርስሽ ማለቱ ደግ ደግ ነበረኮ ባይበዛ በዛች ስተቱ ልጆች
ከዚህ በመቀጠል ደግሞ ፍቅር እስከ መቃብር በሚመለከት ቀደም ሲል የቀረቡ ተከታታይ ዝግጅቶች መኖራቸውን በኢትዮጵያ ውስጥ ሁላችሁም ታስታውሳላችሁ። ትንሽ አመታት አስቆጥረዋል በእርግጥ። ነገር ግን ያ ታሪክ አሁንም ሕያው ታሪክ በመሆኑ እስኪ ዛሬ ለመጀመሪያ ክፍል አንድን ላሰማችሁና ከዚያ ደግሞ የምችለውን ያህል በተከታታይ ላቀርበው እሞክራለሁ። ኖ ክፍል አንድ
ትንሹ የሰባት ታቦት በተስኪያን አጥኖ ሰዓታት ቆሞ እንዲያገለግል ተስለሻል። ስለዚህ መቼም ለበዛበት ሲሉ ታቦቶች ሁሉ በተስኪያናቸውን በአንድ ላይ አይሰሩምና በዛብህ በ19 ሌሊት የገብርኤልን ሰዓታት ለመቆምና በተስኪያን ለማጠን በአካል ገብርኤል እንዲሁም በ21 ዘአባጽዮን በ23 ጣሜ ጊዮርጊስ በሐራት ተክለ ሃይማኖት እንዲሁም የተሳልሻቸውን ታቦቶች በተስኪያን እየፈለገ ሲዞር ሊኖር ነው። ካለዚያ አንዱን ታቦት አገልግሎ የሌላው የጎደለበት እንደሆነ ይሄ ባንቺና በኔ መሐከል የተነሳው ጥድ በታቦቶች መሐከል ይነሳል ብየፈራለሁ። ይሄ ደንቆሮ ድንቁርና በሌላ መሆን ሲሞክር ይገለጻል ይላሉ ቄስ ታምሩ አሉ እመት ውድነሽ እየሳቁ። ድንቁርና የእንሳት ነግርኛ አውቀዋለሁ ብቻ ለጠየቅኩሽ መልስ ስጪኝ። ለሰባት ቀርቶ ለመቶ ታቦቶች ብሳል በዛብህ እየዞረ መቶ በተስኪያኖች ማጠንና ሰዓታት መቆም አስፈልገው። ከዚሁ ከሀገሩ ሳይወጣ ሁሉንም ሊያገለግል ይችላል። ከማንኩሳ ሳይወጣ እንዴት አድርጎ የተሳለዋቸው ታቦቶች በሚውሉበት ቀን በየስማቸው እዚሁ ማንኩሳ ሰዓታት ቢቆምና ቢያጥም በቂ ነው። እስቲ ቆይ ማንኩሳ ታቦቱ ሚካኤል አይደለም? ታው ሚካኤል ነው። ታዲያ የሚካኤል ታቦት ሲታጠንና በሚካኤል ቤተክርስቲያን ሰዓታት ሲቆም ለሌሎች ቤት በኩል አልፎ ይደርሳቸዋል ነው የምልህ። አንተ ደግሞ አይገባህምና ዝም በል። ሁልጊዜ የሚደረገው እንዲህ አይደለም አሉ እመት ውድነሽ እንደመቆጣት ብለው። ይኸው እንግዲህ ማስረዳት ሲያቅተሽ ዋና መከላከያሽ መቆጣት ነው። እስቲ ሳትቆጪ ረጋ ብለን እንነጋገርማ። ተወልደህ እስክታረጅ ሲደረግና ስታየው የኖረውን አሁን አዲስ ነገር አድርገህ ስታመጣው ምን ላድርግ? ከሁሉም የሚያናድደኝ እኮ ልብህ እያወቀ አንተ የፈለግከው ስላልሆነ ብቻ መከራከር ነው። የምናገረውን የምናገር አምኜበት እንደሆነ ወይም ለክርክር ብቻ እንደሆነ የምናውቀው እግዚአብሔርና እኔ ብቻ ነን፣ አንቺ አይደለሽም። ስለዚህ እሱን እንተውና ተወልጄ እስካረጅ ሳየው የኖርኩ ምንድን ነው? እዚሁ በሚካኤል ቤተክርስቲያን ለማርያም ለጊዮርጊስ ለባለ እግዚአብሔር ለሌሎችም እንዲሁ ሲቀደስ ሲታጠን ሳታት ሲቆም አይታ አታውቅም? እሱሳው ብቻ ልክ አይደለም። እሰይ የኔ ልክ በላ እንግዲህ ሊቆጭ ያወጡትን እግዜር ያወጣውን ደንባን ተለውጠው ማንም ያወጣው ብቻ በእኔ አስተያየት በሚካኤል በተስኪያን ለጊዮርጊስ ሳታት መቆም ወይም መቀደስ በገብረ ማርያም ሰርግ ወልደ ማርያምን እንደማወደስ ነው አሉ አቶ ቦጋለ ትንሽ እንደመሳቅ ብለው። እኮ አንተ ሊቁ እስከ ዛሬ የኖረውን ደንብ ነገ ተነስተ ለውጫለሁ ብለህ አዋጅ አስነግርና ሲለወጥ ሁሉም ይቀራል። እስከዚያ ድረስ ግን እኔ ያልሁት ይሆናል። በሚካኤል በተክርስቲያን ለጊዮርጊስም ይሁን ለማርያም ወይም ለሌላ ቢቀደስና ሳታት ቢቆምም እኮ አገልጋዮቹ አንቺ እንደምትዩ ድንግ ላይ መሆን የለባቸውም። አሁን ደግሞ ሌላ ነገር አመጣ። እኔን ማስረዳት አቃተሽ ትላለህ። ሳስረዳ ያዝከውን ትተህ ወደ ሌላ ትሄዳለህ። ምን አባቴ ላድርግ? ጨንቆኝ እኮ ነው አሉ አቶ ቦጋለ ያዘንና የጭንቅ ምልክት በፊታቸው ላይ ጎልቶ እየታየ። ለምን ይጨንቀሃል? አሉ ምሽታቸው። እግዚአብሔር አልሃይ በለኝና ይህን ልጅ ብዙ አደጋ ብዙ መከራ እንዳይገጥመው እፈራለሁ። እንዴት ያለ መከራ? ለታቦት አገልጋይ ስለሆነ ነው መከራ የሚገጥመው? አይደለም፣ ለታቦት ስላገለገለ አይደለም። ታቦት ድንግ ላይ ብቻ አይደለም የሚያገለግል፣ ምሽት ያገባ የት ንብረት ያበጀም ቄስ ደብተራ ሆኖ ያገለግላል። አንቺ ግን የምትይው ድንግል ሆኖ ይቅር ነው። እኔም በጣም የፈራሁት ይህን ነው። አየሽ ካደገ በኋላ እንደሌላው ሁሉ ምሽት አግብቶ ቤት ንብረት አበጅቶ ልጅ ወልዶ መኖር የፈለገ እንደሆነና ድንግልናውን ያፈረሰ እንደሆነ ይቀሰፍብናል። ታቦቶች ቢምሩት እንኳ ድንግልናውን ያፈረሰ እየተባለ የሰው መሳቂያና መሳለቂያ ይሆናል። የሀገራችን ሰው ምላስ እንዴት እንደሆነ ታውቂያለሽ። እንኳን ድንግልና ቅስና ያፈረሰ በሀገራችን ከሌባ የበለጠ ብርቱ ነውረኛ ነው። ቄስ ፍሬው ምሽታቸውን ስለፈቱ ብቻ ለምስክር አይበቁም፣ ለአስተራቂነት ሽምግልና አይመረጡም እየተባሉ ውሻ ውሻ እየተባሉ ነው ሀገራቸውን ለመልቀቅና በሰው ሀገር ሄደው ወድቀው ለመቅረት የበቁ። እንዲህ ያለ ነገር እንዳይደርስብን ነው መፈራ። በድንግልና ታቦት እያገለገለ በሚኖረው ሁሉ እንዲህ አሁን አንተ እንዳልከው ያለ ችግር ይደርስበታል ወይስ የእኛ ልጅ ስለሆነ ብቻ በሱ ላይ ይደርሳል ነው የምትል? አሁን በቄስ ፍሬው የደረሰውን ያነሳው፣ ቄስ ፍሬው ድንግ ላይ አልነበሩ። በቄስ ፍሬው የደረሰውን ማንሳቴ ድንግ ላይ ነበሩ ብዬ አይደለም። ሲያድግ ድንግ ላይነቱን ለማፍረስ የፈለገ እንደሆን የሚደርስበትን አደጋ ለማስረዳት ነው። ድንግ ላይነቱን ያፈረሰ እንደሆን ብሎ ነገር አለ? ባካችሁ ለምን ያፈርሳል? አያፈርስም አሉ እመቱ ድነሽ እንደገና ተቆጥተው። ምሽት ማግባት ቤት ንብረት ማበጀት ፈልጎ ለምን እኔ ምሽት አገባሁ? ለምን ሰው ሁሉ ምሽት ያገባል? ስለሚፈልግ አይደለም? እሱም እንደሌላው ሁሉ ይፈልግ ይሆናል። እግዚአብሔር እንደሌላው ሰው ሁሉ አድርጎ አይደለም የፈጠረው? አይፈልግም አሉ እመቱ ድነሽ እንደተቆጡ። ግድ የለሽም አትቆጭ ውዴ። እኒህን ሁለት ደካሞች በሬዎቻችንን ሸጠን ለተሳልሻቸው ታቦቶች እንስጥና ስለቱ ይፈታ። ባይሆን እኔ እንዳልሁት እረኛና አራሽ መሆኑ ቀርቶ ተማሪ ቤት ይግባና በኋላ ቢፈልግ ባለ ሕግ ቄስ፣ ያለዚያም ደብተራ ይሁን፣ በኋላ ራሱ የመረጠውን ይሁን አሉ አቶ ቦጋለ። ይህማ የእውነቱ ታየ ተረት ነው አሉ እመቱ ድነሽ ቁጣቸውን ትተው ትንሽ እንደ መሳቅ አሉና፣ ባላቸውም የእውነቱ ታየን ታሪክ ስለሚያውቁ ምንም ቢያዝኑ ትንሽ ፈገግ አሉ። እውነቱ ታየ በሬው ጠፍቶበት ከሚካኤል ቤተ ክርስቲያን ገብቶ እንዲያስገኝለት ተስሎ ሲወጣ በሬውን ከቤተ ክርስቲያኑ ቅጥር ውጪ ሳር ሲግጥ ስላገኘው መሳሉ ቆረቆረውና እንደገና ወደ ቤተ ክርስቲያኑ ተመልሶ ገብቶ ሚካኤል በሬን አግኝቼዋለሁና በከንቱ እንዳትደክም ብሎ ወደ በሬው ቢመለስ ጅቦች ከበው ሲቀራመጡት አገኘ። ከዚያ እያለቀሰ ሚካኤል አርያም ሌጣንህን እንደሆነ ሰጥሃለሁ በሬን ብቻ በሬን ሲል ጊዜ ሚካኤልም እውነቱ ታየ በከንቱ አትድከም እኔ እንዳንተ የሰጠሁትን መልሼ መውሰድ አላውቅም። አሁን በሬህን ለጅቦች ሰጥቼዋለሁ አለህ ይባላል። የእውነቱ ታዬ ታሪክ መጨረሻው ምን እንደሆነ ታውቃለህ? እሱን እንድገም ነው የምትለኝ? አሉ መቱ ድነሽ። አይደለም፣ የስዕለቱን ለውጥ እንስጥ ነው የምል። ልጄ የሞተ እንደሆነሳ? አሉ መቱ ድነሽ ወደ ባላቸው ዘወር ብለው። ባላቸው የተናገሩት ልባቸውን ስለመታውና ትንሽ አመንትተው ስለነበረ ይህ ማመንታት ታቦቶችን አስቆጥቶ በልጃቸው ላይ የማያውቁት ክፉ ነገር እንዳይደርስ ፈርተው አይኖቻቸው እንባ ሞልተው ነበር። አቶ ቦጋለ አንገታቸውን ደፍተው ዝም አሉ። በምሽታቸው ሀሳብ ተስማምተው ሳይሆን የራሳቸውን ስሜት ለምሽታቸው ማስረዳት ስላልቻሉ አንገታቸውን ደፍተው አዝነው ዝም አሉ። አንገታቸውን ደፍተው ትንሽ ሲያስቡ ቆይተው የለም፣ ለታቦቶች ቃል ገብተናል፣ ለሱ የሚበጀውን እነሱ ያስቡለት፣ በቀናው መንገድ እነሱ ይምሩት። ይሁና ይሁን ብቻ ይቻ የወላድ መካኖች ሆነን እንዳንቀር እንጂ ይሁን። የኔን ስሜት ላስረዳሽ ሞከርኩ። ብቻ ከኔ አንደበት መጎልደፍ ይሁን ከአንቺ የመረዳት ጉድለት አልተግባባንም። እንግዲህ አንቺ እንዳልሽው ይሁን። እግዚአብሔር የምለምነው የኔን ስሜት ከንቱ የአንቺን እምነት እውነት እንዲያደርገው ነው ብለው ወጡ አቶ ቦጋለ። እመት ውድነሽ ባላቸውን ድል ከነሱ በኋላ በዛብህ ተማሪ ቤት ገባ። ወዲያው ተማሪ ቤት በገባ በሁለት ዓመቱ በተወለደ በስምንት ዓመቱ ዳዊት ደግሞ በአስራ ሶስት ዓመቱ ጾመ ድጓ አወቀና ክህነት ተቀበለ። ከዚያ በኋላ በዲቁና እየቀደሰ የፍታትና የአትርሱኝ ገንዘብ ለቤተ ክርስቲያኑ ሲገባ ድርሻውን እየተካፈለ የወላጆቹን ቤት በአሞሌ ጨው ሞላው። አንዳንድ ጊዜም የአትርሱኝ ገንዘብ በርከት ሲል በአሞሌ ጨው ፈንታ አንድም ሁለትም እስከ ሶስት ብር ድረስ እየያዘ ይገባ ነበር። እናቱ በተሳሉባቸውና ጠባቂዎቹ በሆኑት ታቦቶች ቀን የሚሰጠው አገልግሎት በነፃ የሚሰጠው አገልግሎት ስለነበረ እንደዚህ ያለ ቀን ብቻ ከሚገባ ገንዘብ አይካፈልም። አቶ ቦጋለ ልጃቸው እየቀደሰ በሚያመጣው ገንዘብ አጠራቅመው መጀመሪያ ምሽታቸው እየፈተሉ ከሚያሰሩላቸው የዘወትር ሱሪ ሌላ ለክት የሚሆን አቡጀዲድ ሱሪ ገዙ። ከዚያ ቀጥሎ ጥሩ ጃኖ ሸማ ተሰፋላቸው። በኋላም በባህር አረብ የተከፈፈች ዝምዝሟ ያማረ ማለፊያ በርኖስ ገዙ። በርኖሷ 15 ብር ያወጣች በእውነት የጨዋ ልብስ ነበረች። እመት ውድነሽ ልጃቸው ተማሪ ቤት እንዲገባ አጥብቀው የታገሉ እሳቸው በመሆናቸው ከባላቸው ሀሳብ የእሳቸው ሀሳብ የሚበልጥ መሆኑን ባላቸው የሚረዱት ድሮ እየተመኙ ገንዘብ ስላልነበራቸው ሊያገኙት ያልቻሉትን ልጃቸው እየቀደሰ በሚያገባው ገንዘብ ያገኙ እንደሆን ነው ብለው በማመን ለወርጨውና ለቅመማ ቅመም ከሚያውሉት ሌላ በቀረው ለራሳቸው ድሪና መስቀል እንኳ ሳይገዙ የአቶ ቦጋለ ልዩ ልዩ ልብስ እንዲገዛበት ወይም እንዲሰራበት ያደርጉ ነበር። እኔ ይህን ያክል ልብስ ስገዛ አንቺ አንድ ነጠላ እንኳ የማትገዢ ለምን ነው ውዴ? ይላሉ ባልየው። ጥጥ ገዝቼ ፈትሎ ማሰራቱ ይሻላል ብዬ ለቀሚስም ለኩታም የፈተልኩት አገልግል እየሞላ ተቀምጧል። ወደ ሸማኔ የመሄዱን ሰንፌ ነው እንጂ ፈትሎም ማሰሪያ ዋጋውም ተቀምጧል አታስ፣ ይላሉ እመት ውድነሽ ውሸታቸው። አቶ ቦጋለ ልጃቸው ቀድሶ ባመጣው ገንዘብ የገዙትን ልብስ ይልቁንም በርኖሷን በለበሱ ቁጥር ተማሪ ቤት እንዲገባ ምሽታቸው ሲፈልጉ እረኛ ካልሆነ ብለው የምሽታቸውን ሀሳብ መቃወማቸው ትዝ ይላቸውና ተዛዝቼ ኖሯል በል ይላሉ። ተማሪ ከመሆኑ እረኛ እንዲሆን መምረጤ ያለ ጥርጥር ተሳስቼ ኖሯል። እስቲ የቱረኛ ነው አባትናቱን እንዲቀጣ አድርጎ ያዘ ለወርጨው ሆነ ለቀመም አናስብ እንዲያውም ከዚህ አልፎ ልብሳችንን እየቻለሱ ነው። እስቲ የጥጃረኛ ሆኖ ቢሆን በየሳምንቱ የሚያገኘው ወተት ተጠራቅሞ ግፋቢል ከወርጨውና ከቀመም ያልፍ ኖሯል። የፍየል ወይም የላምረኛ ቢሆንም እጅግ ቢበዛ በወሪያው አንድ አሞሌ ጨው ቢያገኝ ነው። እርግጥ በዚህ ተሳስቼ ኖሯል። ብቻ እንደ ሌሎች ተማሪዎች እንደ ሌሎች ዲያቆኖች በኋላ እንደ ሌሎች ቄሶች ወይም ደብተሮች ቢሆን እኔ እንዳሰብኩት እረኛና አራሽ ከመሆኑ ያለ ጥርጥር የተሻለ መሆኑን አሁን ተረዳሁ። ነገር ግን ልረዳው የማልችል ሌላውን ነው ይላሉ ይህን ሁሉ ያደረገላቸው ልጃቸው ብድር መላሽ ሳይተካ ልጅ እንጂ አባት ሳይሆን አላፊ መሆኑን ሲያስቡ በደስታቸው መካከል ሐዘን በልባቸው ይሰነቀረና ልጃቸው ለዚህ ዓለም ደስታ ተመልካች ለመከራው ብቻ ተካፋይ መሆኑ ሲታሰባቸው እንኳን በበርኖስ ከግር እስከ ራሳቸው በወርቅ የሚያጅላቸው ቢሆን ሁልጊዜም ሙሉ ደስታ እንደማይሰማቸው ሁልጊዜም ደስታቸው ከቅርታ ጋር የተደባለቀ እንደሚሆን እርግጠኛ ነበሩ። እኔስ ጉልበቴ ሲደክም ይረዳኛል ብዬ የማስበው እሱ አለኝ። እሱ እንደኔ ሲደክም ማንን ያስባል? አይ የወለዱት ሲወልድ የተከሉት ሲያፈራ በማየት የሚገኘውን ደስታ በምን ይለውጡታል? ገበሬ ይዘራል። የዘራውም ዘር አበቃቀሉን አሳምሮ ይወጣል። ያድጋል፣ ይለመልማል፣ ያብባል፣ ያምራል። ዘሪውም ከቡቃያው እስከ አበባው ድረስ ደስታው ካዝመራው ጋር አብሮ ያድጋል። ከዚያ ፍሬውን ለማየት በናፍቆት ሲጠባበቅ በመካከሉ ድንገት አንድ የመርዶ ነቢይ ይመጣና የዘራው ዘር ፍሬ አያፈራም፣ በአበባው ደርቆ ገለባ ትቢያ ሆኖ ይቀራል፣ ያንተም ደስታ ከቡቃያው እስከ አበባው በማየት ብቻ ይወሰናል ብሎ ቢያረዳው ያ ገበሬ ምን ያክል ይሰቀቅ፣ ምን ያክል አንጀቱ ይቆረጥ ይሆን? እኔም እንደሱ ነኝ። ወለድሁ፣ ደስ አለኝ። ምሽት አግብቶ ልጅ ወልዶ ስሜን ያስጠራል ብዬ ተስፋዬን የመሰረቱበትን ልጄን ይህች እናቱ ይህች የመርዶ ነቢይ ተስፋ ደስታ ፍጻሜ እየጎለመሰ ሄደ። ግብረ ዲቁና ጠንቅቆ በማወቅና በድምፅ ማማር በማንኩሳና በዙሪያ ገባው በዛብህን የሚተካከል ዲያቆን አልነበረም። ስለዚህ በዓመት በዓል ቀን ሁልጊዜም ገባሬ ሰናይ እየሆነ የሚቀድስ በዛብህ ነበር። በየሳምንቱ እሁድና በዓመት በዓል ቀን ጽድቅ ፍለጋ ሳይሆን በዛብህ ሲቀድስ ድምፁን ለመስማትና አንዳንድ ጊዜም የገዛ ድምፁን ተከትለው እንደ ንስር ወደ ላይ ሲያርግ ለማየት የሚሰበሰቡት ከወንድም ከሴትም ብዙ ነበሩ። የነበረበት ሁኔታ በሚሰጠው ስሜትም ይሁን በሌላ በማይታወቅ ምክንያት በዛብህ ዜማ ሲያዜም ሙሉ አካሉ የዜማውን ስብር ተከትሎ ላይና ታች ግራና ቀኝ ሲሄድ ይታይ ነበር። አንዳንድ ጊዜም ሲያዜም እንባው ሲወርድ አየን የሚሉ ሰዎች ነበሩ። አንድ ቀን እሁድ ከቁርባን በኋላ አንድ ቄስ ጽናና መስቀል ይዘው በፊቱ አንድ ላከ ዲያቆን በኋላ ሆነው በመካከል አብደላካኒ ቀሚስና ክብ ወርቅ ካባ ለብሶ ጽዋውን ይዞ እሱ ናአኩቶ ለእግዚአብሔር ቅዱሳት ሆነ ሲያነ ከመላእክት ነፍስ ይኩነነ ፈውሰ እያለ በዜማ መቅደሱን ዑደት ይዞር እዚያ የቆሙት ሁሉ ልባቸው አብሮት ዑደት ይዞር ነበር። እሱ ዑደቱን ዞሮ የመቅደስ ከገባ በኋላ ጥሩ ወርቅ የምትባለው በቅርቡ ባሏን ፈታ የተመለሰች ወጣት ወይዘሮ በላይነሽ ወደምትባል ጓደኛዋ ጠጋ አለች እና ቀስ ብላ ታውቂያለሽ፣ እኔን የሚገርመኝ ይህን ያክል ድምፅ ሲወጣው አፉን እንደ ሌሎቹ አለመክፈቱ ነው አለች። ማን አለች በላይነሽ እንዳላወቀች። በዛብህ ነዋ። እንግዲያ ሌሎችንማ ታያቸው የለ ቄሱ ቢሆን ቄስ ፈለገን ያን ተድላንም ልብ አድርገሽ ተመልክተሽልኝ እንደሆነ ኧረ ምን እነሱ ብቻ እንደ ሁሉንም ከሱ በቀር ብትመለከች አፋቸውን እስከ መጨረሻ ዳርቻው ይከፍቱና እንደሚያለቅሱ ሁሉ ፊታቸውን ጭምድ ግድ አድርገው ያቃሰቱ የሚያወጡት ድምጽ እንደሱ አያምርም። እሱ ግን ፊቱን ፈገግ አድርጎ አፉን እንደነሱ ሳይከፍት የሚያወጣው ድምጽ ልብ ይነካል። አይመስልሽም? እሱ ምንችን ነው ብቻ እኔን ከሁሉ የበለጠ ደስ የሚለኝ ምንድን ነው ታውቂያለሽ? ምንድን ነው? ትከሻው ነው። ትከሻው ከድምፁ ጋር አብሮ ከፍና ዝቅ ሲል እንዲያው እንጃ እንዴት አድርጌ ልንገርሽ፣ ድምፁ ጠፈሩን ሰንጥቆ ሲሄድ ትከሻውም ድምፁን እንደሚከተል ሁሉ ወደ ላይ ከፍ ይላል። ያን ጊዜ ደስ ሲለኝ ብታይ ወይ ወንድሜ ወይ እንጃ በሆነ እላለሁ አለች በላይነሽ። አይኖቹስ ደስ አይሉሽም አለች ጥሩ ወርቅ ትንሽ ዝም ብለው እንደቆዩ። አይኖቹ በጣም አፈራሞች ናቸው። አይንሽ ሲከተላቸው እየሸሹ ከወዲያ ወዲህ ከርተት ከርተት ሲሉ ደስ ማለታቸው። ቅድም እዚያ መታጠፊያው ላይ ሲደርስ ስርቅ አድርጎ ሊያይን ሲል አይን ላይ ንግጥም ስንል ጊዜ
አድማጮቻችን፣ ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። ይህንን የክፍል አንድ ከመጀመሪያው ጀምሬ በድጋሚ ስለማሰማችሁ አሁን በመቋረጡ ብዙ እንዳትከፉ። ለማንኛውም በሚቀጥለው ሳምንት ሙሉውን ግማሽ ሰዓት ነው የሚወስደው፣ እሱን አሰማችኋለሁኝ። ከዛ ደግሞ እንደዚሁ አልፎ አልፎ በተከታታይ ታሪኮቹን ለማቅረብ ሞክራለሁኝ ማለት ነው።